ይህ ኖተ ዲሞክራሲ የኢትዮጵያ አንድነት ድምጽ ነው። ኖተ ዲሞክራሲ የኢትዮጵያ አንድነት ድምጽ በየቀኑ በኢትዮጵያ ህዝባዊ አብዮታዊ ፓርቲ ኢሃፓ እየተዘጋጀ የሚቀርብ የሳተላይት ስርጭት ነው።
ስርጭታችን የሚተላለፈው በABS 3 ዲግሪ ዌስት 11132 MHz ፍኖተ ዴሞክራሲ ሲሆን በኢንተርኔት በድረገጻችን fnota.org finote.org በቀጥታ መከታተል ይቻላል።
ተነስተልኝ እንደምን አመሻችሁ። እንኳን መጣችሁ። ዛሬ እሁድ ነሐሴ 20 ቀን 2010 ዓመተ ምህረት ነው። ኖተ ዲሞክራሲ የኢትዮጵያ አንድነት ድምጽ በየቀኑ ከምሽቱ 1 ሰዓት እስከ 3 ሰዓት የሚያስተላልፈውን መደበኛ ፕሮግራም አሁን ይጀምራል። ዝግጅታችንን በየሳምንቱ እሁድ በሚቀርበው የሳምንቱን ዜና በምንተነትንበት የፍካሬ ዜና ፕሮግራማችን እንጀምራለን። ለማከታተልም ከፍኖተ ዴሞክራሲ ዝግጅት ክፍል ቀርበው የነበሩ ሀተታዎችን አሰምተን ክፍል አንድ ፕሮግራማችን ይጠናቀቃል።
ፍካሬ ዜና። በዚህ ፕሮግራም በአገራችን የተከናወኑትን ዋና ዋና ዜናዎች እንተነትናለን እንተቻለን። በተጨማሪም የአካባቢ አገሮችን ሁኔታ እንቃኛለን።
የአየር ትራፊክ ሰራተኞች የሥራ ማቆም አድማ ሊመቱ መሆናቸውን አስታወቁ። የዛሬ 2 ወር አካባቢ የደሞዝ መስተካከልና የጥቅማ ጥቅም ክፍያዎች እንዲከበሩ በማንሳት የሥራ ማቆም አድማ መምታታቸው የሚታወስ ነው። በወቅቱ ለጥያቄዎቻቸው አግባብ ያለው ምላሽ እንደሚሰጣቸው ቃል ቢገባም ምንም አይነት ምላሽ እንዳልተሰጣቸው ለማወቅ ተችሏል። በዚህ ሳቢያ ከነገ ሰኞ ጀምሮ የሥራ ማቆም አድማ እንደሚመቱ ማስታወቃቸው ታውቋል።
በተለያዩ አካባቢዎች ወጣቶች እየታደኑ እየታሰሩ መሆናቸው ታወቀ። ህዝብ ይጠይቃቸው ለነበሩት መሰረታዊ ጥያቄዎች ተገቢ ምላሽ ባለማግኘቱ በአብዛኛው በተቃውሞ ሰልፍ የተወሰኑ አካባቢዎች ደግሞ በአመጽ ድምጹ እንዲሰማ መንቀሳቀሱን መቀጠሉ የሚታወቅ ነው። በአጠቃላይ በሀገሪቱ የሥራ አጥነት ሰማይ ጥግ በመድረሱ በተለያዩ አካባቢዎች ወጣቶች የማዕድን ማውጫ ስፍራዎችን በመቆጣጠር የአካባቢያቸው ማዕድን መበዝበዙን እየተቃወሙ መሆናቸው በየጊዜው ሲዘገብ እንደነበር የሚታወስ ነው። ወጣቶቹ የአገዛዙ የፖለቲካ ጽፈት ቤቶችን የመንግስት መስሪያ ቤቶችን የአገዛዙ የተለያዩ አተሽከርካሪዎች ላይ የኃይል ጥቃት በመፈጸም በአገዛዙ ላይ በሚሊዮኖች የሚቆጠር ኪሳራ ማድረሳቸው ተነግሯል። ኦህዴድ የተባለው የወያኔ የእጅ ስራ የኦሮሞ ወጣቶችን እንደተቆጣጠረ በመቁጠር በአሁን ሰዓት ያለውን እንቅስቃሴ በቀይሮስም የሚያጭበረብሩ በማለት ለመብቶቻቸው እያመጹ የሚገኙ ወጣቶችን እያሰሩ መሆናቸውን እንደ ጀብድ እንደ ወያኔ ህዋቶች የትግራይ ህዝብ በአጠቃላይ የወያኔ ደጋፊ ነው እንደሚሉት እየተናገሩ መሆናቸው አስተዛዛቢ ነው ተባለ። በቴፒ በጎፋ ወዘተ በርካታ ወጣቶች እየታሰሩ መሆናቸውን ከያቅጣጫው ከደረሱን መረጃዎችም ተገንዝበናል። ከዚሁ ጋር በተያዘ በጅግጅጋ አሰቃቂ ግድያ የፈጸሙት ሰዎች እንደሚታወቁ የአካባቢው ነዋሪዎች ቢናገሩም እስካሁን ምንም አይነት እርምጃ ለመውሰድ ፈቃደኝነት አለመታየቱ አነጋጋሪ ነው ተብሏል።
በአዲስ አበባ ከተማ የውሃ ችግር ከጊዜ ወደ ጊዜ እየተባባሰ በመሄዱ ነዋሪዎችን ለከፍተኛ ምሬት እየዳረገ መሆኑ ተነገረ። ለሳምንት ወይም ከዚያ በላይ ለሆኑ ቀናት ውሃ በተከታታይ ያላገኙ ነዋሪዎች ለመጠጥ የሃይላንድ የላስቲክ ውሃ መግዛት እንደሚገደዱና ለምግብ ማፍሰያ ለጽዳትና ለተለያዩ ጉዳዮች ደግሞ በጀሪካን ውሃ እያመጡ ከሚሸጡ ነጋዴዎች መግዛት እንደሚገደዱ ተናግረዋል። ለስድስት የሃይላንድ ውሃ እስከ 60 ብር እንዲሁም ለአንድ 20 ሊትር ለሚይዝ የጀሪካን ውሃ 15 ብር ማውጣት ከአቅማቸው በላይ የሆነባቸው ዜጎች ኑሮ እየከበዳቸው የመጣ መሆኑን ይገልጻሉ። በአሁኑ ወቅት በአዲስ አበባ ከለገዳዲ ከገፈርሳና ከአቃቂ እንዲሁም ከ170 ጉድጓቶች ውስጥ በየቀኑ 527000 ኩቢክ ሜትር ውሃ የሚወጣ ሲሆን ይህ የውሃ ስርጭት ሊያሟላ የቻለው 60% የሚሆነውን የከተማዋን ነዋሪ የውሃ ፍላጎት ብቻ ነው ተብሏል። ከነዋሪዎቹ ሌላ የውሃ እጥረት የንግድ ማዕከሎች፣ ሌሎች የሥራ መስኮችና በጽኑ የጎዳ መሆኑ ይነገራል። በውሃ ማከፋፈያዎቹ የሚሰራጨው ውሃ ለከተማው ህዝብ ፍላጎት የማይበቃ ሆኖ ሳለ በኤሌክትሪክ ኃይል መቆራረጥ እንዲሁም በሌሎች የቴክኒክ ችግሮች ምክንያት ያለው አነስተኛ አቅርቦት ይበልጥ እየቀነሰ መምጣቱ ችግሩን አባብሶታል ተብሏል። በብሔራዊ ደረጃ የውሃ ችግር ጎላ ብሎ የሚታይ ሲሆን 42% የሚሆነውን ህዝባችን ንጹህ የመጠጥ ውሃ አቅርቦት የሌለው መሆኑና እንዲሁም በተዘጋጀ መልክ የተጣራ ውሃ የሚደርሰው የህዝብ ክፍል ከ10% እንደማይበልጥ ይታወቃል።
ስለማዕድን ጉዳዮች የሚዘግበው mining.com የተባለው የድረገጽ ጋዜጣ እሁድ ነሐሴ 13 ቀን ባወጣው ዘገባ በደቡብ ኢትዮጵያ ደጎጎ በሚባለው አካባቢ የከበረ ድንጋይ በማውጣት የተሰማራው ዌብ ጀምስቶን ማይኒንግ ፒኤልሲ የተባለው ኩባንያ በማዕድን ስራ ላይ የደረሰበትን ጥቃት ይፋ አድርጎ ድርጊቱን ያወገዘ መሆኑን ዘግቧል። ኩባንያው ለዜና ምንጮች ይፋ ባደረገው መሰረት በሰኔ ወር ከ300 እስከ 500 የሚደርሱ ታጣቂዎች ወደ ማዕድኑ የሥራ ቦታ መጥተው ጥቃት ማድረሳቸውን አስታውሶ በሐምሌ ወር መጨረሻ ላይ በድጋሚ ወደ ቦታው የተሰማሩ እነዚሁ ታጣቂዎች በመጋዘን የተከማቹ እንደ ኤመራልድ የመሳሰሉ የከበሩ ድንጋዮችና ሌሎች መሳሪያዎችና የመገልገያ ዕቃዎች መዝረፋቸውን ዘግቧል። እንዲሁም የሰራተኞች ቤቶች የተዘረፉና የተሰበሩ መሆናቸውም ተገልጿል። እነዚህ ታጣቂዎች የኩባንያውን ሥራ ለመጠበቅ ከተሰማሩ ፖሊሶች በቁጥር በጣም ይበልጥ ስለነበረ ጉዳት ሊደርስ ይችላል ብሏል። ኩባንያው ስራውን ለመቀጠል ያካባቢውንም ሆነ የጸጥታ ኃይሎችን ጥበቃ እንደሚፈልግም ገልጿል። በ2007 ጥናት አካሄዶ በ2009 ስራ የጀመረው ኩባንያ 235000 ቶን የከበረ ድንጋይ ክምችት ባለው አካባቢ የማዕድን ማውጣት ስራውን ለመቀጠል ፍላጎት ያለው ሲሆን ያካባቢውንና የፌደራል ባለስልጣኖች ጸጥታ በማስከበር በኩል ድጋፍ እንዲያደርጉለት ጠይቋል።
የኢሃዴክ ስራ አስፈጻሚ ኮሚቴ ስለ 3 ቀናት ሲያካሂድ የነበረውን ስብሰባ አረቡ አጠናቋል። ድርጅቱ ባሰራጨው መግለጫ ስብሰባው እየተካሄደ ያለው ለውጥ አመርቂ መሆኑን ገምግሞ በዚሁ መቀጠል ያለበት መሆኑን የወሰነ መሆኑን የገለጸ ቢሆንም በግንባሩ ውስጥ ባሉ አባል ድርጅቶች መካከል ሽኩቻ የነበረ መሆኑንም አልሸሸገም። በተሰራጨው መግለጫ ውስጥ በአባል ድርጅቶች መካከል ያለው አንድነት በሚፈለግበት ደረጃ ላይ እየደረሰ እንዳልነበር የተገመገመ መሆኑንና የአመለካከት አንድነት በሚያመጣ ጉዳይ ላይ ውይይት መደረጉን ገልጿል። ስብሰባው ውይይት ወደ ተግባር ለመለወጥ አቅጣጫ አስቀምጧል በሚል ይግለጽ እንጂ በአባል ድርጅቶች መካከል የነበረው ችግር መፍትሄ ያገኝ አያገኝ አይገልጽም።
ከሁለት ሳምንት በፊት በጅጅጋ ከተማ ጥቃት የደረሰባቸውና ከቤት ንብረታቸው ተፈናቅለው በከተማዋ በተለያዩ መጠለያዎች ከነበሩ ዜጎች መካከል የተወሰኑት ወደ አዲስ አበባ መጥተው መጠለያቸውን በጎዳና በማድረግ በከፍተኛ ችግር እንደሚኖሩ ታወቀ። እነዚህ ተፈናቃዮች በጅጅጋ ምንም አይነት እርዳታ ሳያገኙ በመቅረታቸው እርዳታ ለመሻት ወደ አዲስ አበባ እንደመጡም ተናግረዋል። ሴቶች ህፃናትና አቅመ ደካማ የሆኑ አዛውንቶች የሚገኙባቸው እነዚህ ተፈናቃዮች አዲስ አበባ ውስጥ በጎዳና ላይ የድንኳን መጠለያ ቀልሰው የሚኖሩ ሲሆን እስካሁን ነዋሪዎች ካደረጉላቸው ትብብር ሌላ የመንግስትም ሆነ የሌላ ተራድኦ ተቋም እርዳታን ያላገኙ መሆናቸውን ገልጸዋል። ብዙዎቹ የቅርብ ዘመዶቻቸውን ያጡ ከመሆናቸውም ሌላ ንብረታቸውንና ገንዘባቸውን ሙሉ በሙሉ የተዘረፉና የወደመባቸው ናቸው።
ከሐምሌ 28 በኋላ ከተለያዩ የኢትዮጵያ ሶማሌ ከተሞች የተፈናቀሉና በልዩ ልዩ ቦታዎች የሰፈሩ ዜጎች ቁጥር 141410 የደረሰ መሆኑን የተባበሩት መንግስታትና የኢትዮጵያ የእርዳታ ማስተባበሪያ ቢሮዎች ገልጸዋል። በጅጅጋ 34500 ተፈናቃዮች በመጠለያ ስፍራዎች ያሉ ሲሆን የተቀሩት ከአካባቢው ተፈናቅለው ወደ ሌሎች የአገሪቱ ክፍሎች በመሄድ በጊዜያዊ መጠለያ ውስጥ የሰፈሩ ናቸው። የባቢሌ ከተማ 55000 ተፈናቃዮችን ስታስተናግድ በጭናክሰን 23000 በጉርሱም 24000 በሐረር 200 እንዲሁም በመቀሌ 2000 በመጠለያ ጣቢያዎች ሰፍረዋል ተብሏል። ተፈናቃዮቹ ከፍተኛ የምግብና የቁሳቁስ እርዳታ እንደሚያስፈልጋቸው ተነግሯል።
በአረመኔው ደርግ ዘመን በተካሄደ ቀሽብር ዋና ተዋንያንና ገራፊ የነበረው መርጊያ ንጉሴ ሀፍተየስ በአሜሪካን ሀገር በቁጥጥር ስር ሆኖ ክስ ሊቀርብበት ተቀደመውን ተነገረ። በአሜሪካን ሀገር በቨርጂኒያ ግዛት በአሌክሳንድሪያ ከተማ ይኖር የነበረው መርጊያ ንጉሴ በቁጥጥር ስር ያለው አርብ ነሐሴ 11 ቀን ሲሆን ከፍተኛ የሰብአዊ መብት ጥሰት በመፈጸምና እንዲሁም ለአሜሪካን የኢሚግሬሽን ባለስልጣኖች ያሰጠ ቃል በመስጠት የመኖሪያና የዜግነት ፍቃድ ወስዷል የሚሉ ክሶች የሚመሰረቱበት መሆኑ ተነግሯል። መርጊያ በደርግ ዘመን በከፍተኛ 3 ውስጥ ዋና መርማሪና ገራሽ የነበረ ሲሆን በርካታ በገለሰቡ ተደብደቡ ህይወታቸውን ያጡና በአካላቸው ላይ ከፍተኛ ጉዳት የደረሰባቸው የሃፓ አባላትና ሌሎች ዜጎች ቁጥሩ በርካታ መሆኑ ይነገራል። የ58 ዓመት ዕድሜ ያለው ይኸው ግለሰብ በሰራው ወንጀል ለፍርድ ቀርቦ ከተፈረደበት ቢያንስ በ10 ዓመት እስራት እንደሚቀጣና እስራቱ ሲጨርስ ወደ ኢትዮጵያ እንደሚባረር ተነግሯል።
ሰሞኑን በደቡብ ክልል በማሻና በአካባቢው የተፈጠረው ግጭት የበረደ ቢመስልም ውጥረቱ አሁንም የቀጠለ መሆኑን ከአካባቢው ከሚደርሱ ዜናዎች ማወቅ ተችሏል። በማሻ ከተማ እስካሁን ከባንክና ከግል ሱቆች በስተቀር የመንግስት መስሪያ ቤቶችና ሌሎች ተቋሞች ዝግ መሆናቸው ተነግሯል። በሰሞኑ ግጭት በርካታ የሻይ ቅጠልና የቡና እርሻ ማሳዎች ጥቃት የደረሰባቸው መሆኑም ታውቋል። ጥቃት ከደረሰባቸው መካከል የአዜም መስን ንብረት የሚባለው የአንበሳ የሻይ ቅጠል አንዱ ሲሆን የቢአይኤን ቢዝነስ ግሩፕ የአፍሮ ጽዮንና የኃይሌ ገብረስላሴ የቡና እርሻና የማር ማምረቻም ጉዳት የደረሰባቸው ከመሆኑ ባሻገር ሰራተኞች እንዲባረሩ የተደረጉ መሆኑ ተነግሯል።
የአባይ ግድብ በተቀደለት ጊዜ እንደማይጠናቀቅ ምንጮች ገለጹ። ቀደም ሲል የመጀመሪያ ኮንትራክት ሲፈረም በ2006 ዓ.ም ተመረጡ 2 ጄኔሬተሮች፣ በ2010 ደግሞ ሌሎች 2 ጄኔሬተሮች ሥራ ይጀምራሉ ተብሎ ታቀደ የነበረ ቢሆንም እስካሁን አንዳቸውም ሥራ አለመጀመራቸው የግንባታው ጊዜ በጣም መዘግየቱን የሚያሳይ ነው ማለት ጉዳዩን የሚያቆ ምንጮች ለዜና ተቋማት ገልጸዋል። በአሁኑ ወቅት የሲቪል መሐንዲሱ ሥራ በተወሰነ ደረጃ ቢካሄድም የኤሌክትሪክ እና ሜካኒካል ግንባታው ግን በጣም የተጓተተ በመሆኑ ፕሮጀክቱ በታለመለት እቅድ መሰረት ሊጠናቀቅ አልቻለም ተብሏል። የኤሌክትሪክ ሜካኒካል ሥራ የተረከበው ሜቴክ የተባለው የወያኔ ድርጅት ሌሎች ፕሮጀክቶችን በማጓተትና ከፍተኛ ገንዘብ በመዝረፍ የሚታወቅ ሲሆን ለአባይ ግድብ ፕሮጀክት ገንዘብ በቅድሚያ ወስዶ ፕሮጀክቱን ማጓተቱ ተነግሯል። የሲቪሉ ሥራ በመጓተቱ ምክንያት የሳሊኒ ኩባልያ 350 ሚሊዮን ዩሮ ካሳ የጠየቀ መሆኑ ታውቋል።
የአባይ ግድብ ግንባታ ሲጀመር ወያኔ የህዝብን ድጋፍ ለማግኘት ዋነኛው ዓላማው አድርጎ የተነሳ በመሆኑ ለግንባታው መሰረታዊ የሆኑ ጥናቶች እየተካሄዱ መሆናቸው ግንባታው ላይ የራሳቸውን ጦስ መጣላቸውን ብዙዎች ሲያነሱ ይስማማል። ከግብጽ ጋር ያለው ውዝግብ በምን ሁኔታ እንደሚገኝ በይፋ የሚታወቅ ባይሆንም በሳውዲ የሚመራው ቡድን የግብጽን ጥቅም ለማስከበር እየሰራ መሆኑ ብዙዎች ጥርጣሬያቸውን ሲተነዝሩ ይስማማል። በቅርቡ የሙከራ ኃይለ ማመንጨት የተደረገው የተርባይን ገጠማ መክሸፉ ታውቋል። ከዚህ ጋር በተያያዘም በሜቴክ አዛዥ በነበረው በጀነራል ክንፈና በሳሞራ የተዘረፈው በቢሊዮን የሚቆጠር ገንዘብ ለማስመለስ እንቅስቃሴ አለመደረጉ እያነጋገረ ነው ተብሏል።
በኢትዮጵያ ጽንፈኛ የሃይማኖት እንቅስቃሴዎች እያቆጠቆጡ መሆናቸው ተሰማ። ከዚህ ቀደም እስልምና ሃይማኖትን ተንተርሶ ይነሳ የነበረው በሸሪያ የሚተዳደር መንግስት የማቋቋም እንቅስቃሴ ውስጡን እየተቀጣጠለ መሆኑን ከውስጥ አቃዋቂዎች መረዳት ችለናል። ይህ የሃይማኖት መስመር ኦሮሚያን ከሁለት ከፍሎ እየተፈየደ መሆኑን ይነገራል። ለዚህ ጽንፈኛ የሃይማኖት እንቅስቃሴ በሳውዲ የሚመራው የባህረ ሰላጤው ሀገራት ወረራ ከፍተኛ ጠንቅ ሊኖረው እንደሚችል የአፍሪካ ቀንድን ፖለቲካ በሰፊው የሚተነትኑ አዋቂዎች ያስረዳሉ።
ሰኞ በተከፈተ የትምህርት ማሻሻያ ፎረም ላይ ለሚከተሉት 12 አመታት ሊተገበር የሚችል የተሻለ የትምህርት ስርዓት በሐሳብ መልክ ቀርቧል። ይህ አዲስ ሐሳብ ባለፉት 20 አመታት በስራ ላይ ውሎ የነበረውን ስርዓተ ትምህርት ለመቀየር ያሰበ ሲሆን በአብዛኛው ከቬትናምና ከሌሎች የደቡብ ምስራቅ አገሮች ተመክሮ የተወሰደ ይመስላል። በአዲሱ ስርዓተ ትምህርት ውስጥ ተማሪዎች ከአንደኛ ክፍል ጀምሮ በአፍ መፍቻ ቋንቋቸው መማር የሚጀምሩ ሲሆን እንዲሁም አማርኛና እንግሊዝኛን ከአንደኛ ክፍል ጀምሮ ይማራሉ ይላል። ከአፍ መፍቻ ቋንቋቸው በተጨማሪ በቤተሰብ ፍላጎት አንድ ሌላ ተጨማሪ የአገር ውስጥ ቋንቋ እንዲማሩ ይደረጋል። አከራከፋ አጠቃላይ ፈተና በ6ኛና በ8ኛ እንዲሁም በ12ኛ ክፍል ውስጥ የሚስተት ሲሆን የአገር አንድነትን ለማጠናከር ትኩረት ይሰጣል ተብሏል። የመምህራንን የኑሮ ደረጃ ለማሻሻል የትምህርት ጥራትን ለማስጠበቅ ቁልፍ መሆኑም ተነግሯል። የከፍተኛ ትምህርት የመጀመሪያ ዲግሪ ፕሮግራም ወደ 4 አመት ከፍ እንደሚል የተጠቀሰ ሲሆን ተማሪዎቹ በመጀመሪያ አመት የማህበራዊ ሳይንስ ትምህርቶችን እንዲወስዱ እንዲሁም በመጨረሻ አመት የማህበራዊ አገልግሎት እንዲሰጡ ይደረጋል ተብሏል።
የመለስ ሙት አመት በተቃውሞ መከበሩ ታወቀ። በየአመቱ የገንዘብ ዘረፋ ከሚካሄድባቸው አንዱ መንገድ የሆነው የዘረኛው ፋሽስት መለስ ሙት አመት ዘንድሮ በስሙ የተሰየሙ ተቋማትን ሲያሚው መቀየርና በየቦታው የተገተሩ የሱን ምስል ያዙ ፖስተሮችን በመቀደድ መከበሩ የኢትዮጵያ ህዝብን ማስደሰቱን ሰምተናል። ከዚህ ጋር በተያያዘ የባህር ዳር የአየር ማረፊያ የግንቦት 20 አየር ማረፊያ የሚለው ሲያሜ እንዲነሳ ከተለያዩ አጣጫዎች ግፊት እየተደረገ መሆኑን ሰምተናል። በርካቶች እንደሚሉት ከውያኔ ጋር ተያያዥነት ያላቸው በመላው ሀገሪቱ የሚገኙ የትምህርት፣ የህክምና፣ የወታደራዊ ተቋማት ወዘተ ሲያሜዎች ለማስቀየር እንቅስቃሴ መደረጉ አይቀሬ ነው ተብሏል።
በደቡብ ኢትዮጵያ በጌዶና በምራብ ጉጂ ድንበር በተነሳ ግጭት የተፈናቀሉት በአሁኑ ወቅት በየመጠለያ ያሉ ቁጥራቸው ከ900,000 የሚበልጥ ዜጎች በአስከፊ ሁኔታ ላይ መሆናቸውም ተነገረ። በርካታዎቹ በሜዳ ላይ በላስቲክ ድንኳን ውስጥ ዝናብ በሚያስገባ ጣሪያ ስርና በጠባብ ቤቶች ውስጥ ታጭቀው የሚገኙ ሲሆን ትምህርት ቤቶችና ዩኒቨርሲቲዎችም ወደ ጊዜያዊ መጠለያነት ተቀይረው በተጨናነቀና በሚያሳስብ ሁኔታ ተፈናቃዮችን እያስተናገዱ ነው ተብሏል። ምግብ ያላገኙ ህጻናት፣ ነፍሰ ጡሮችና በእድሜያቸው የገፉ አዛውንቶች ይበልጥ እየተሰቃዩ መሆናቸውን በቦታው ተገኝቶ ሁኔታውን የተመለከቱ ጋዜጠኞች ዘግበዋል። ወቅቱ የዝናብ ወቅት በመሆኑና መንገዶች አስቸጋሪ በመሆናቸው ለተፈናቃዮች እርዳታ ለማቅረብ አስቸጋሪ መሆኑን ታውቋል። ድንበር የለሽ ሐኪሞች የተባለው የተራድኦ ድርጅት ከሁለት ቀናት በፊት ባወጣው መግለጫ በአካባቢው ከንጽህና ጉድለት ሊመጣ የሚችለውን ተላላፊ በሽታ ለመከላከል ኮቸሬና ገደብ በሚባሉ አካባቢዎች የመጸዳጃ ቤቶች በመስራት የውሃ ማጠራቀሚያዎችና ማከፋፊያዎች በመገንባት እንዲሁም ለአካባቢው የጤና ጣቢያዎች ክሊኒኮች አገልግሎት በመስጠት እየተባበረ መሆኑን ገልጿል።
በአዴን መስራች አመራሮቹን ከስልጣን ማውረዱን አስታወቀ። በዚህ ባሳለፍነው ሳምንት መጨረሻ የህዋት አጋስስ ከሆኑት በግንባር ቀደምትነት የሚታወቀው በረከት ስምኦንና ታደሰ ጥንቅሹን ከማዕከላዊ ኮሚቴ አባልነት ማገዱን በይፋ አስታውቋል። ለሰዎቹ መነሳት የተሰጠው ምክንያት ጥረት ከተባለው በአማራ ስም ከተቋቋመው የባዴን የንግድ ኩባንያ በመዝረፋቸው እንደሆነ ሲሆን ሌባ በግ መጠቅ ስለሚገባው በቁጥጥር ስር ሊውሉ ይገባቸው ነበርም ተብሏል።
የወያኔው የአማራ ክንፍ ብአዴን በመስከረም ወር የመጀመሪያ ሳምንት በሚያደርገው ጉባኤ የድርጅቱን ስምና አርማ ለመቀየር እንደሚጓይ የድርጅቱ መሪዎች ገለጹ። ድርጅቱ የሚመራበት አብዮታዊ ዲሞክራሲ ርዕዮተ ዓለምም ሊቀየር እንደሚችል ተገልጿል። በህወሓት ተጠፍጥፎ ተሰርቶ የሄድን በሚል ስም ይጠራ የነበረው ድርጅት ከዚህ በፊት በአማራ አካባቢ ውክልና ለማግኘት እንዲችል ብሔረ አማራ ዲሞክራሲያዊ ንቅናቄ የሚል ስም ለውጦ መንቀሳቀሱ ይታወቃል። ባዴን የሚል ስም ይዞ እንቀሳቀስ የነበረው ኢህድን አማራ ያልሆኑ ግለሰቦች የነበሩበት ቢሆን የአማራ ወኪል ነኝ በማለት ለ27 ዓመት የወያኔ የቅርብ አሽከር በመሆን አምባገነኑና ፈላጭ ቆራጩን ሲያገለግል ቆይቷል። በአሁኑ ወቅት ባዴን ስምና አርማ እንዲሁም ርዕዮተ ዓለም ለምን መቀየር እንዳስፈለገው የድርጅቱ ኃላፊዎች በአብራሩም የወያኔ አገልጋይ በመሆን በህዝብ ላይ ከፍተኛ በደል ሲሰራ የቆየው ድርጅት ከህዝብ የተነጠለ በመሆኑ ስም በመቀየር የህዝቡን በተለየ ወጣቱን ድጋፍ ለማግኘት ነው ብሏል። በተመሳሳይ መልኩ ኦህዴድ ስሙን ወደ ኦሮሞ ዲሞክራሲያዊ ፓርቲ ለመለወጥ ማቀዱ የተዘገበ መሆኑን ታውቋል።
በጅቡቲ የጦር መሳሪያ ገበያ መድራቱ አሳሳቢ መሆኑ ተሰማ። ከጅቡቲ ወደቦች እስከ መሃል አካባቢዎች ከከፍተኛ እስከ አነስተኛ የጦር መሳሪያዎች በገሚስ ድብቅ ገበያ እየተቸበቸቡ መሆናቸው ይነገራል። የነዚህ መሳሪያዎች ዋነኛ ምንጭ በየመን ያለው የእርስ በርስ ግጭትም ነው ተብሏል። በሳውዲ ከሚደገፈው ቡድንና በኢራን ከሚደገፈው ቡድን የጦር መሳሪያዎች በገፍ ወደ ጅቡቲ እየተጓጓዙ በመሸጥ ላይ በመሆናቸው የጦር መሳሪያ ገበያው ለአፍሪካ ቀን በተለይም ለኢትዮጵያ ስጋት ማሳደሩ ታውቋል።
የፍካሪ ዜና ፕሮግራማችን በዚሁ ይጠቃለላል።
በሸና ቸ ሞቱ በሸና ቸ በሸና ቸ ሞቱ በሸናቸ ሞቱ ተረት ተረት ከባለ ብረት ሊያጠጣን የባወሰት በሸናቸ የዚያ ትውልድን ገል እውነቱን የፋቅር ጥቁር በመለቅለቅ ደፋፍነን ብንጓዝ አቁም በመደበቅ ፍትካል አገኘን እንኳንስ የሰው ደም የውሻም ደም አይደርቅ በሸናቸ አው ቀን ቀኑንም ጥሎት መፋረዱ ላይ ቀር አቁሞ ከችሎት ዛሬ ደከመ ቢለማመጥ የጠገበ ወጥ ቢረክ ጊዜው ዛል እንጂ ከአቁም አይመለጥ በሸናቸ ሞቱ ተረት ተረት ከባለ ብረት ምን አይነት ተረት ነው ትውልድን የሚያረክስ ትውልድን የሚያወርድ? እንኳንስ በሚወሰን አልተባለም በደል ደም የተነከረን እጅን የሳሙ በቸበሸሞቱ ያሉ መሰረት ምንድነው ጥቅሙ? የግማሽ ሚሊዮን ህዝብ የተረገፈው እሁን ኮሎኔል ይጄ በሁለቱ ፊደላት በቸሸ ምክንያት ነው? ለሁለቱ ፊደላት ለቸሸ ተብሎ ሰው ጎዳና አይጣላል በጥይት ተገሎ? ተረት ተረት ከባለ ብረት ሊያጠጡን የባቦት ደርግ ጎዳና ረፍርፎ የጥይቱን ዋጋ ደፍሮ የጠየቀው ቸናሸን ፊደላት ያባ ሰርቆት ነው? አሊያም ያጣድፍ የነበር የዛን ትውልድ ሞት ከደርግ ጅጅ ፈልቅቆ ሜሶን ደብቆት? ተረት ተረት ከባለ ብረት ሊያጠጡን የባቦት ለቸናሽ አልሞትንም እምብኝ ብለን እንጂ የፊዳሉን ስራት እምብኝ ብለን እንጂ ለፋሽስት መገዛ እምብኝ ብለን እንጂ ለዘረኛ ማደር እምብኝ ብለን እንጂ ለስልጣን ለወንበር ማፈራረስ አገር ኢትዮጵያን መቸርቸር ለቸናሽ አልሞትንም መስዋዕትነትን ደፍረን ወሰድነው ጥፍራችን ሲነቀል አምቀን ይቻልነው ወፌላራ ገብተን የተበጣጠስነው የተተለተልነው የህዝብ ልጆች አካል ለጅብ የተጣለው የህዝብ ልጆች አካል ለጅብ የተሰጠው የህቶቻችን ጡት በፋሽስት ካድሮች የተቆራረጠው ከደርግ ጽፈት ቤት ማከላዊና ከርቸል ያለም በቃኝ የተንጠለጠልነው እውን እርሶ እንዳሉት በቸሸ ምክንያት ነው? ጋሰር ከፍቶብን ጨው ተነስንሶብን የተቀጣጠልነው ለሸ ሳይሆን የመሬት ላራሽ ህዝባዊ መንግስት የብሔረሰብ ጥያቄ አንግበን ነው። ክብር ኮረኔሌ ዛሬ የጨበጡት በትረ መንግስቱ የተቀመጡበት ከኛ ትውልድ አካል ጥፍርና ስጋ ቆዳ ደም አለበት። ለቸ ናሸ ብለን አልተንጠለጠልንም ህይወት አልከፈልንም መስዋዕትነትን ደፈን የወሰነው ጥፍራችን ሲነቀል አምቀን የቻልነው ወፌላላ ገብተን የተንጠለጠልነው የተተለተልነው የህዝብ ልጆች አካል ለጅብ የተሰጠው የህቶቻችን ጡት በፋሽስት ካድሮች የተቆራረጠው እምብኝ ብለን እንጂ የፊውዳልን ስርዓት እምብኝ ብለን እንጂ ለፋሽስት መገዛት እምብኝ ብለን እንጂ ለዘረኛ ማደር ኢትዮጵያን መቸርቸር ማፈራረስ አገር ለስልጣን ለወንበር ለቸናሸ ብለን ህይወት ካልከፈልን ስደት አልገኘ ለሸ ሞቱ ያሉት ያን ብርቅዬን ትውልድ የሱ ቀን ሲመጣ ያነሱታል በግድ። እስከዚያ ድረስ ግን ኮሎኔል አብይዬ ጠቅላይ ሚኒስትሩ ይልቅስ የተደመሩትን ሞልቶ እንዳይፈሱ ሰብስበው ይቋጥሩ እኮ የምድረ ጫቅላው ቤት ሳይቃጠል ቀኑ ሰብሰብ ያድርጉና አጥብቀው ይጫኑ። ክደት የበዛበት ክፉ ነው ዘመኑ ይህን ከሃዲ ሞርን ለመቀመጫሙት በክብር ይጋብዙና ረግሞ ይዳልቡት። ዶክተር አብይዬ በኢህአዴግ እየሞት ያንጃው አለቃ እንጂ ያደነጋገሩት እውነተኛው ታሪክ ሁን ለርሶ ጠፍቶት በብዙ ውስጥ ያሉት አው ፕሮፌሰሩ ሜሶን የነበሩ በቸናሸ ነበር የተገዳደል ነው እስቲ ብሎ ይመስክሩ። ደርግ ጎዳና ረፍርፎ የጥይቱን ዋጋ ደፍሮ የጠየቀው እሁን ቸናሸን ፊደላት ያባ ሰርቆት ነው? አለም ያጣድፍ የነበረው የዚያን ትውልድ ሞት ከደርግ እጅ ነጥቆት ሜሶኑ ደብቆት ለቸናሸ ነው? ተረት ተረት ከባለ ብረት ሊያጠጡን የባቦት እኛ የደም እጆች ዙሪያ የከበቡት ሶስት አባት ቃይረው መሐላም የሚምሉት አው ያሉ በድምሩ እስቲ በቸናሸ ነበርን ህይወት ያረገፍ ነው ብለው ይመስክሩ። በቸናሸ ሞቱ መስዋዕትነትን ደፍረን ወሰን ነው ጥፍራችን ሲነቀል አምቀን ይቻል ነው ወፌላላ ገብተን የተበጣጠስ ነው የተሰነተን ነው የህዝብ ልጆች አካል ለጅብ የተሰጠው የህቶቻችን ጡት በፋሽስት ካድሮች የተቆራረጠው እምብኝ ብለን እንጂ የፊውዳሉን ስርዓት እምብኝ ብለን እንጂ ለፋሽስት መገዛት እምብኝ ብለን እንጂ ለዘረኛው ማደር ኢትዮጵያን መቸርቸር ማፈራረስ አገር ለስልጣን ለወንበር እኛ ለጀናሽ ህይወት አልገበርንም ቤት ንብረት ጥለን ከቶ አልተሰደን ለጀናሽ ሞቱ ይበቃል ተርቱ
ለምናየው ገደል ለማሳሰብ ሳሩን አየህና ገደሉን ሳታይ ሲባል ቆይቷል ያለውን ሁኔታ ሂደትና ይዘት በተመለከተ ጠለቅ ያለ ግንዛቤ ለማያዝ ጥረት እየተደረገ ሳይሆን በግልቡ መዋረቅና መደገፍ ወይም በትርጉመ ቢስና አደገኛ አድበዝባዥ መፈክር መሰረት መደመር በመብዛቱ የምኞት ሳርን ሊግጡ ይቋመጡ ያለውን ገደል ማየት ተስኗቸው እንደሚገኝ ግልጽ ሆኗል ስለ ችግሮቹና ተጨባጭ ሁኔታው ያለንን ግንዛቤ ስለገደሉ ስናሳስብ ደግሞ መሪያችንን ዘለፉ በሚል አፋችንን ለማዘጋት ሙከራውም ተጠናክሮ መሰማቱ መጠቀስ ያለበት ነው ከወዲሁ ተክለሰውነት ጦዞ ሊቀመንበራችንን ተቻችሁ በሚል ስንወቀስም ሰምተናል ታውት ተረባም ሆነ አምልኮ ተግለሰብ ልምጃችን ሳይሆን የምንቀወመው ነውና በያዝነው መቀጠላችን አልቀረም ጣላተን ወቅ ራስንም ወቅ ተብሏል ድልን ለሚፈልጉ ሁሉ ሰፍኖ ያለው ወያኔን የመናቅ ዝንባሌ መዘዙ ብዙ እንደሚሆን ከወዲሁ ማሳሰብ እንፈልጋለን ወያኔን የጎዳው ያቆሰለው የህዝብ ትግል ተደናቅፎ እንዲቆም ተደርጎ ባለበት በእኛ ረቂቅ ኃይል ብቻ እናቸንፈዋለን ጋሬጣዎችንም እናስወግዳለን ብሎ መነሳቱ ከንቱ ልፋት ነው ዛሬ ሳይሆን ነገ ውድቀትን ያስከትላል ወያኔ ቆሰለ እንጂ አልሞተም የቆሰለ አውሬ ደግሞ ካልተገደለ ብዙ ጉዳትን እንደሚያደርስ የሚታወቅ ነው ወያኔ አሁንም ባልፈረሰው ኢሃዴግ ውስጥ ቦታና ሚዛን አለው ይህን ተቋም አድሰን እንቀጥላለን ባዩሹም ወያኔ አጋሮች እንዳሉት ማወቅ ይገባል ህዝብ አልመረጠውምና ሹም መባሉም ተገቢ ነው ወያኔ አሁንም በስልጣን ላይ ነው ምንም እንኳን ቢዳከመም አገርን መበጥበጥና በሹሞቹም ላይ የማይዳገም እርምጃ ለመውሰድ አቅም አለው በጅጅጋና ድሬዳዋ እየተካሄደ ያለውን ያጤኗል በአየር ላይ በገዋ መፈንደቁ አክትሞ በተጨባጭ ምን ሁኔታ ላይ ነን የሹሞቹ አላማስ ምንድነው አቅማቸውስ ምን ያህል ነው ወዘተ በሚል የገደሉን ሁኔታ ማጤኑ ተገቢ ሆኖ ይገኛል ለዚህም ነው ተጨባጭ ሁኔታ ምንድነው ወዴትስ እያመራን ነው ብሎ ማወቁ መመርመሩ ቀዳሚ ይሁን የምንለው ሹሙ የወያኔ ኢሃዴግን ሊያድስና ሊያጠናክር መቼም ቢሆን መጭ የሽግግር ሂደት እንዲኖር ላይፈቅድ ባጭሩ ያለውን ስርዓት ሊቀጥል ማቀዱን ነግሮናል። አመጣጡን ማገናዘብ የኛ ፈንታ ነው። ዝንባሌውም ለመላው ኢትዮጵያ ነው ወይስ አይደለም? የወያኔን የበላይነት በህዝብ የበላይነት ሊተካ ነው ወይስ የራሱን ቡድን ከበላይ ለማድረግ የሚለው ላይም ብዥታ አያሻም። በአካባቢና ዓለም አቀፉ ሁኔታስ ላይ ምን እንቅስቃሴና ዝንባሌ ያየን ነው? ፍትህ ራቀችን ወይስ ቀረበች? ለምንስ ሁሉም የፖለቲካ እስረኞች አይፈቱም? ጸረ ህዝብ አዋጆችንስ ጠብቆ መያዝ ምን ይባላል? ከሻቢያ ጋርስ ህዝብ ያልመከረበት ስምምነት ማድረግ ለማን ይጠቅማል? ብዙ ገደሎች አሉ። ለነገሩ የምናየውም ሳር የሚያስጎመጅ አይደለም። በዚህ መንፈስ በቀጣይ ሀተታዎች ሁኔታዎችን ልንቃኝ እንሞክራለን። ገደል ሲዘረዘር ተማርኩ የሚለው ክፍል በሀገር ውስጥም ሆነ በሀገር ቤት በሬሆይ ሁኔታ ውስጥ መገኘቱና በተክለሰውነትም መያዙ ግልጽ ሆኖ ያለ ነው። ይህ ሁኔታ ረጋላለ ውይይትና ምርምር አመች ድልን አይሰጥም። ስሜትና ጮርቃ ድምዳሜ ይነክስና ገንቢስና ማሳሰቢያ ራሱ በክብረ ነክ ደረጃ የሚወገዝ ይሆናል። የሚፈራ ካለ ጫጫታው አፍን ያዘጋል ብንልም ስህተት አይሆንም። በቅድሚያ ወያኔን ያዳከመውና ወደ ቀውስ የከተተው የህዝብ ትግል ነው። ይህ ደም የተገበረለት መራራ ትግል የአንድ ወይም የሁለት ሰው ወይም ቡድን ትግል ውጤት ተደርጎ መወሰዱ የመጀመሪያ ስህተት ይሆናል። ይህ የታሪክ ብረዛ ያውም የሞቱትና ዋጋ የከፈሉት ሞተው ሳይልቁ የህዝብን ድል ለግለሰቦች በመስጠት ሂደቱን ለህዝብ ሚናና ድምጽ ቅሚያ አዘጋጀው። ተገኘ የተባለውን ለውጥ ምክንያቱና አምጪው የህዝብ ድል መሆኑ እስከታመነ ድረስ የህዝብ ትግልና ፍላጎት ደግሞ የወያኔን አገዛዝ ለማስወገድ እንጂ እድሳት ጥገና አድርጎ በአዳዲስ ሹሞች ስር ለማስቀጠል አለመሆኑ ሊካድ የሚችል አይደለም። ኢህአዴግን አጠናክሬ አስቀጥላለሁ የሽግግር ሂደት አይታሰብ የሚባለውና የግለሰብ ተክለሰውነትና አምባገነን ዝንባሌ የሚሰምንበት ጊዜ እንዲመጣ ከሰዎቹ ውጪ ማንም አልፈለገም። ሁሉን አቀፍ ሽግግር ሂደት ተባለ እንጂ ግለሰብ አሸጋጋሪ ይሁንልን በሚል ህዝብ አልተሰዋም። የኢትዮጵያን ውስብስብ ችግሮች በጋራ በሰከነ ውይይት የሚመለከታቸው ኃይሎችን የሀገር ሽማግሌዎች ሁሉ መፍትሄ መሻትና ወደ ዴሞክራሲያዊ ሽግግርና መንግስት ማምራት ይገባል እንጂ የታገልነውን ጭራቅ ነፍስ ዘርተውበት በአዲስ ጭምብል ይቀጥል ዘንድ የፈለገ ኃይል ወይም የህዝብ ወገን የለም። የሹሙ መዘዝ ገደሉ የህዝብን ፍላጎትና ጥያቄ በእኔ አውቅላችኋለሁ ረግጦ የራሱን የስልጣን መሰረት ለመጣል መነሳቱ ነው። የሽግግር ሂደት አይኖርም ሲል የሚያጨበጭቡ ምሁራን ጭራሽ የተደናገሩና በአድርባይነት የኢትዮጵያን ጥቅም አሳልፈው የሰጡ ብቻ ናቸው። ቀውስ የተፋፋመበት ወያኔ በኃይለ ማርያም ደሳለኝ ጊዜ የእስረኛ መፍታት የማዕከላዊ መዝጋት ወዘተ እርምጃዎችን ያበሰረ መሆኑን አልዘነጋንም። አዲሱ ሹም ለፕሮፓጋንዳ ያህል ጥቂት እስረኞችን ፈቶ እነሆ ብዙ ሺዎች አንዳቸውም ያልተፈቱ የኢሃፓ እስረኞችን ጭምር እንደ ታገቱ አሉ። ለወያኔ ወንጀለኞች አመቺ የምህረት አዋጅ በፍጥነት ሲታወጅ ጸረ ህዝብ የሆኑትን አዋጆች ማንሳቱ ላይ ግን የኤሊን ጉዞ ይዘዋል። ኢትዮጵያዊነትና የኢትዮጵያ አንድነት ተገቢ ቦታቸውን እየያዙ ሲመጡ ይህን የሚቀለብሱ አንድነትን የሚጻረሩ ታሪካቸው ጸረ አማራ ጸረ ኢትዮጵያነት የሆኑትን ቡድኖችና መሪዎች ማቀፍ መሾም ማክበር ማስቀደም ከስራው ላይ እየዋለ ነው። አማራና ክርስቲያንን በሚንጫ ያለን ባለጌ የክብር እንግዳ ብሎ መርዙን እንዲረጅ ማፍቀዱ ለውጥ ተብሎ ሊመሰገድ ይቅርና አስፈሪና አሰቃቂ መባሉ ነው ተገቢው። የትግራይ ካርታ የተሰረቁ የጎንደር ወሎ መሬቶችን እንዲጠቀልሉ ያደረጉና የግንጠላ ጸረ አማራ መርሃ ግብርን ያረቀቁትም ሳይቀሩ ወደ ወያኔ ጠረጴዛ ተጋብዘው የመጪው ሴራ ተካፋይ ሆነዋል። አዲስ አበባ ላይ የተቃጣው የነዋሪውን መብት የሚገፍ እርምጃ ሌላ ምሳሌ ነው። የአንድነት ኃይሎች የሚገለሉበት የሚዳከሙበት ሁኔታ እየተመቻቸ እንዳለም ኢሃፓ ራሱ መሰከረ ነው። በርግጥም ያለው ሂደት አማካሪዎች አሜሪካኖች ገንዘብ ሰጪዎች አረቦች በመሆናቸው ህዝብን በግራ ቀኝም ሊያደናግሩና ውል ያስተቱት የሚችሉበትን እድል አግኝተዋል። አቅል አሳጥተውናል ብንል ማጋነን አይሆንም። በሐሰት አጉል ተስፋን እሽሩሩ ባዮች አድርገውናል። አገራችን ለአደጋ ስትጋለጥና መብታችን በጠራራ ፀሐይ ሲነጠቅ ምላሻችን ማጨብጨብ መሆኑንም በመጸት ታዝበናል። ምን ነካን ቢያሰኝ አያስገርምም። ገደሉ ብዙ ነው። የአዲሶቹ ሹሞች ያመጣጥ ራሱ ገደላ ገደል ነው። ብዙዎች እንዲነሳ ባይፈልጉም ህዝብ ያልመረጣቸው ያው ኢሃዴጎች ተሹመውብናል። ሹም የምንላቸውም ለዚህ ነው። የኛ አይደሉም። በባዕድና በወያኔው መዋቅር የተሾሙብን የተሰየሙብን በመሆናቸው ነው። በህዝብ ፍላጎት መሰረት ስልጣን ለህዝብ ሊያስረክቡ ቀርቶ በእኛው ምርጫ ከፈለጋችሁ ተሳተፉ፣ አለበለዚያ ግን ሁሉን አቀፍ የሚባል የሽግግር ሂደትም ሆነ የዚህ ውጤት መለያ የሚሆን የሽግግር መንግስት አይቋቋምም ብለውናል። በድፍረትና ህዝብ ንቀት ኢትዮጵያ ኢትዮጵያ የሚሉትም ማራኪ ንግግርና መደለያ እንጂ በተግባር በተጨባጭ የሚወስዱት እርምጃ ግን አገራችንን ለግንጠላና እርስ በርስ ፍጅት እያመቻቸ ያለ ነው። የወያኔን ዘረኝነትና የበላይነት በሌላ የበላይነትና ዘረኝነት ለመተካት ህዝብ ምንም ፍላጎት የለውም። በኢትዮጵያ በሞላ እየተካሄደ ያለው አሰቃቂ ግድያና የጭካኔ አሳፋሪ ትርኢት የወያኔ ህገ መንግስት ተብዬ እኛ ህገ ወያኔ የምንለው ውጤት ነው። ከፋፋይ ክልሎች በዘፈቀደ የተደረጉ የድንበር ውሳኔዎች በአጠቃላይ ህዝብን እርስ በርስ ግጭት ለመወጠር የተደረገው ዜራ በወያኔ ቀስቃሽነት የተጫሩ ጦርነቶች በተለይም አማራውን ለማጥፋት የተካሄደው ጥቃት ሶማሌና ኦሮሞዎችን ጌዲዮና ኦሮሞን ገሬና ቦረናዎችን በሻካ ሻሸመኔ በኒሻንጉል አካባቢ እየታየ ያለው አሳፋሪ ክስተት ሁሉ የወያኔ ህገ መንግስት ተብዬ ፖለቲካ ውጤት ነው። የወያኔ ጸረ ህዝብ ህጎች ይሻሩ ይወገዱ አለ እንጂ ህዝብ የወያኔን ህገ መንግስትና መዋቅር የሚያስከብር ሂደት ይምጣልን ሲል ደሙን አላፈሰሰም። ሌላ ገደል በህዝብና በአገዛዙ መሃል ወያኔ ዛሬም በስልጣን ላይ እንዳለ ምንም ጥርጥር የለውም። ተዳክመዋል እሰየው፣ ግን የቆሰለው አውሬ አልተጨረሰም። ወያኔዎች አሁንም ከፍርድ በመቅረብ ፈንታ ይሾማሉ። ተባረሩ የተባሉት አሁንም የወር ደመወዛቸውን መውሰድ ብቻ ሳይሆን ወደ መስሪያ ቢሮአቸውም ይገባሉ። ለፍርድ መቅረብ ያለባቸው ወንጀለኞች ሽፈራው ሽጉጤ፣ ሬድዋን ሁሴን ወዘተ ተሾሙ እንጂ ታስረው ለፍርድ አልቀረቡም። እቴጌ ሙስና በዝርፊያ ቦታ ተሹማለች። ወያኔዎች ፈርተው መቀሌ መሸጉ የሚል የሐሰት ዜና ለህዝብ ሲሰራጭ ወያኔዎች እንዲያውም ያለውን ሁኔታ ሊቀለብሱ መቻላቸውን ሹሞቹ ራሳቸው እያመኑ ናቸው። ወደ ህዝብ ፊታቸውን አዙረው ከግርግር ውጭ የረባ የህዝብን ድጋፍ ለማግኘት ከመጣር ፈንታ አደጋ መጥቶብናል መልእክቶችን ወደማይሆኑ አቅጣጫዎች አዲሱ ሹም መላክን መርጦ ይገኛል። በሽግግር ሂደት ሁሉን አስተባብረን ለሀገራችን ችግሮች መፍትሄ እንፈልጋለን በማለትና ለዚህም በመዋደቅ ፈንታ የቡድንና የግለሰብ ስልጣን ለማስበቅ የያዙት ጥረት ወደ ገደል እንጂ ትርጉም ወዳለው ለውጥ የሚወስድ ባለመሆኑ የከል መልበሻውና ከንፈር መጠጣው ጊዜ ሊመጣ ዳርዳር እያለ ነው። ይህን ገንቢ አቋም በመያዙና በተለይም የሀገራችንን ሉዓላዊነት እናስከብር ብሎ በመጽናቱ የሀፓን አገልግሎት አጥቆት በሚል የተወሰደው ውሳኔ ከትግላችን የሚያግደን ሳይሆን በቆራጥነት የሚያስቀጥለን ነው። አዲሱ ሹም ታሪክ በርዞ ሊያጠቃን የሞከረውንም ህዝብ ታሪክ አረሳምና የሰማት ደም ላይ ሲቀለድ ዝም የሚል አይደለምና በአግባቡ እየታገልንና እያጋለጥነውም ነው። ሁሉን አቀፍ የህዝብን ፍላጎት የሚያሟላ ሂደትን አሽቀንጥሮ መጣልና የህዝብ አለኝታ ሆነው የባጁትን አገር ወዳድና ኢትዮጵያዊ ኃይሎችን ለማግለል የሚደረገው ጥረት ሌላው ሊማሊሞ ነው። ደጋግመን ወቀሳ ብቻ ሳይሆን ምን መደረግ አለበትንም አስረድተናል። ችግራችን በአራት ክፍል ሂሳብ ቀመር መፍትሄ የሚያገኝ አይደለም። ወንጀለኛና ነፍሰ ገዳዮችን ለመታደግ ፍቅር ፍቅር ብሎ ማፈሪያዎችን ማስጮህና ማዘፈንም ለኢትዮጵያ ፋይዳ የለውም። ያው የጎዳና አዙሪት ውስጥ ገብታችሁ ቀጥሉ ነው ዋናው መልእክቱ። ስር ነቀል ለውጥን ተቃውሞና የሌለውን ይዘት በመስጠት አስጠልቶ የጠላነውን አገዛዝ ማደሱና ማስቀጠሉ መፍትሄ አይደለም። ለሀገራችንና ለህዝባችን ስንል የገበርነውን ደም ለሁለት ፊደሎች ሰጡ የሚለን ይሹም ስለ ሽግግር ሂደት ያለው ግንዛቤ የተሳሳተ በመሆኑ የተሻለ ግንዛቤ ይይዝ ዘንድ ታሪክንም እንዳይበርዝ ሰማዕትንም እንዳይሰድብ ስንመክር ወራት አልፈዋል። ሹሞቹ ጆሮአቸው ጭብጨባና ሰቅጣጭ ውዳሴ ብቻ እንደሚሰማ በአሁኑ ጊዜ ደምድመናል። አውቆ የተኛን ቢጠሩት አይሰማም ሳንል በስድባቸው ሳንቀየም በሚወስዱት እርምጃ አዝነን ሳንርቅ ለሀገራችን የሚበጀውን በተደጋጋሚ በየመንገዱ ተቆመናቸዋል። ያሉትንም ገደሎችና በዚያውም ሳሩ የደረቀና የተወለገ ያው የወያኔ ድርቅ መሆኑንም አሳስበናቸዋል። እስካሁን ጆሮ አልሰጡንም። ወያኔ ጆሮ እንዲሰጡን ሲያስገድዳቸው ግን ሰዓቱ ያለፈ መሆኑ አይቀርም። በሚመጣው ለቅሶና ሽንፈት ያው እንደምንገምተው ኃላፊ ሊያደርጉን የሚነሱ እንደሚኖሩ ብንጠብቅም ከወዲሁ ግዳጃችንን ተወጥተናል። አሳስበናል፣ አስጠንቅቀናል፣ ገደሉን እባካችሁ እዩት ብለናል። የሚያስጎመጅ ሳርም የለም አይናችሁን ክፈቱም ብለናል። ከዚህ በላይ የሚጠበቅብን የለም። በቂ ኃይልና ጦር አለን ስለሚሉም የምንልክላቸው ጦር የለም። የላችሁም ብለው የዛሬ 10 ዓመት ያስወገድናቸውን ለመለስ እንስገድ ያሉ አንጃዎችን ሊያቅፉ ሲመርጡም ይሁንላችሁ ብለናቸዋል። የወያኔን ድልና ማንሰራራት ባንፈልግም ሊሆን የሚችልበትን ሁኔታም ጠቁመናቸዋል። ጆሮአቸው ላይ ተኝተው አልሰማም ካሉና በራሳቸው ተክለሰውነት ከሰከሩ ግን ማብረጃው የለንም። ህዝባችን ነቅቶ አገሩን እንዲጠብቅ ኢትዮጵያን አሳልፎ ለጥፋት እንዳይሰጥ መምከራችንን ግን መቼም አናቋርጥም። ጸረ ወያኔ ትግላችን ይፋፋምና ይቀጥል። ኢትዮጵያ በዘረኞችና ገንጣዮች አትቸነፍም። ከገደሉ ለመራቅ በወያኔ ላለመቸነፍ አዲሱሹም ያልደበት ሁኔታ በጣም አነጋጋሪ ሆኖ መገኘቱ በደጋፊዎቹ ጭምር እየተነሳ ያለ ጉዳይ ነው። ወያኔዎች በቁጥጥር አስገቡት በየቦታው ህዝብ ሲፈጅና ሲያልቅ ከባዕድ አገር የመጡ የጥላቻ ቃልቾች ሲባርቁ ያዲሱሹም ምን ነው ድምጹ ጠፋ? ወያኔ ወደ የበላይነት ቦታው በለሆሳስ ተመለሰ? መሰል ጥያቄዎች እንዳሉ ሆነው መደረግ ያለበትን አሁንም ቢሆን ማመልከቱ በጎ ይመስለናል። በቀድሚያ ወያኔ ባጠመደብን ፈንጆች በየቦታው ህዝብ በእርስ በርስ ግጭቶች እየደማና እየሞተም ነው። ያውም ባሰቃቂ ሁኔታ። ይህን ክስተት በእንጭጩ ለማስቆም የወያኔ ስርዓት ይወገድ የሚለውን የህዝብ ድምጽ አልሰማ ብሎ አዲሱ ሹም ለቀውሱ የበኩሉን አስተዋጽኦ አድርጓል። ይህን ቀውስ ተገቢውን ቦታ ሰጥቶ ማድረግ ይገባ የነበረው ግጭቶች ባሉበት ሁሉ የሀገር ሽማግሌዎችን፣ የሃይማኖት መሪዎችን፣ የሲቪክ ማህበራት ተወካዮችን፣ የሚመለከታቸው ቡድን ድርጅት ተወካዮችን ወዘተ ሰብስቦ መፍትሄ መሻት ነበር። የራሳቸውን ህግ ጥሰው ወታደር ለማሰማራት ወይም ወያኔ አገሪቱን ሲያምስ ዝም ብሎ ከማየት መወሰድ ያለበት የሰላም እርምጃ ለማንም ግልጽ ነው። በሁሉም መስክ ለአዋቂዎችም ሳይቀር መደስኮር ወዳጁ ሹም እንዴት ጭራሽ ሆኖ ጸጥ ይላል? ወጣም ወረደም ግን ዛሬ አብዩ ትኩረት የእርስ በርስ ግጭቶችን ማስቆም መሆኑ ግልጽ ነው። በዚህ መስክ አዲሶቹ የለንም አላየንም አልሰማንም ሲሉ መታዘብ ግን ቢቀርብን የሚመረጥ ነው። የመለሰን ሙታመት ማክበር ሳይሆን የወገኖቻችንን መገደል ለማስቆም ቅድሚያ መስጠቱን በተገባ ነበር። ቀደም ሲልም የዚህ አይነት ግጭቶች መከሰት ሊታይ ሊከሰት ይችል በነበረበት በሀገር ቆይቶ ጉዳዩን ሳይፈነዳ ማስቆም ሲገባ መፍትሄ መፈለግ ሲገባ ሹሙ ኢሱ ኢሱ ማለትና ወደ አሜሪካ ተጉዞ በጭብጨባ መሞቀን ፈልጎ ሲባዝን መክረሙን ማንም ዛሬ ደግፎ የሚነሳ የለም። የሹሙ ኃላፊነት የህዝብን ደህንነት መጠበቅና ለብይ ችግሮች መፍትሄ ለመስጠት መዋደቅ ሲሆን ይህ አልተደረገም። አሁንም ምላሻቸው ጸጥታ ነው። የወያኔ የመበጥበጥ ተደቆ ተጧጥፎ እየቀጠለ ነው። የኃይሉ እርምጃ ይቅርና በሰላሙ መንገድ መፍትሄ በቅድሚያ ይፈለግ እንላለን። የወያኔ የብጥበጣ ስምሪት ባጭር ይቀጭ እንላለን። የፈሩት ይደርሳል የጠሉት ይወርሳል እንደተባለው አይሁን ባይሆን ያልነው የሆነ ስጋታችንን ጨምሮብናል። ወያኔ ቁስሉን ልሶ እንዳንሰራራ የህዝብ ፍላጎት የሆነውን የሽግግር ሂደት በአስቸኳይ እንጀምር ብንል ሰሚ ጠፍቶና የግል ስልጣን ተፈልጎ የወያኔ ህግ ህገ መንግስታችን ተብሎ የወያኔውን ፍጡር ኢህአዴግን እናድስና እናስቀጥላለን ተብሎም ለወያኔ አመቺ ሁኔታ ተፈጥሮለት እነሆ የበላይነቱን ይዞ ያንሰራራ ተነስቷል። የፈራነው የድል መቀማት የጸያፉ ስርዓት መቀጠል እውን ሊሆን ቀና ቀና ብሎብናል። ለመለስ ሙታመት ተጎትቶ የተወሰደው አዲሱ ሹም ቁመናውም ሳይቀር ሽንፈትን አመላካች ሲሆን መሄድ የነበረበት ድሬዳዋ፣ ጅጅጋ፣ ጌዲዮ፣ ቴፒ ወዘተ ለመሆኑ ምንም ክርክርን የሚጠይቅ አይደለም። በበላበት ይጮሃልን ነው እያየን ያለ ነው። ለዘላቂ ጸረ ወያኔ መፍትሄው ደግሞ ሁሉን አቀፍ የሽግግር ሂደት ይጀመር ያልነው ሰሚ ባያጣና የአዲሱ ሹም ቡድንና አጫፋሪዎች የሽግግር ሂደት አያስፈልግም ብለው የገለማ ጫጫታቸውን ባያሰፍኑ ኖሮ ዛሬ በአስቸኳይ መጀመር ያለበት እንቅስቃሴ ሁሉን አቀፍ የሽግግር ውይይትን መጀመር ነበር። አሁንም ይህ መደረግ አለበት። ሁሉን የፖለቲካ እስረኛ መፍታትና ጸረ ህዝብ አዋጆችን መሻር ከምንለው ጋር ጊዜ የለንም ወዘተ ምክንያቶች በደርግም በመለስም ሲባሉ የሰማናቸው ማደናቀፊያዎች ስለሆኑ ማንም ጆሮ የሚሰጣቸው አይደሉም። ለኢትዮጵያ ህልውናና አንድነት አሉታዊ ሚና ያላቸውን ወይም እንደ ድርጅት ሲቆጠሩ የአንድ እጅ ጣት የማይሞሉትን ጋብዞ ማንጫጫቱን ትቶ ሚዛንና ክብደት ያላቸውን ኢትዮጵያዊ ድርጅቶችን በሂደቱ ለማሳተፍ ጥረት ቢደረግ የተሻለ ይሆናል እንላለን። ይህ ግን አልተደረገም። አዲሱ ሹምና ቡድኑ በዙሪያው እየሰበሰቡ ያሉት የአሶሳ በደኖ ነፍሰ ገዳዮችን፣ የደርግ ሽብርተኞችን፣ አማራና ክርስቲያንን በሜንጫ ባዮችን መሆኑ በይፋ ታይቷል። ወያኔ የመጣበትን የህዝብ ቁጣ ተኝቶ አያሳልፍም። ቢያደባም አልሞተም ላልነው ሁኔታውና ቀጣዩ ክስተት ሚስጥር ስላልሆነ ከግርግሩ ጠርዝ ከጫጫታው ጎን وغن سارون ساتاي غدلكو عالبلن لما ساسب ترنا بطبقنا بمريت ياوغزوننا لشمو يسجدونا يچبچبو تقيتال نبروم قطراچو زاري بتچباچو غنيتا بيقنسم طفو تننو مالتم مانچلم ሃይማኖትን መሰረት ያደረጉ ክፍሎች ሹሙን በዚህ ብቻ ደጋፊ ናቸው። የወንጀለኛውን ታምራፍ ላይኔና የኮሎኔል ጎሹን ጩኸት ያጤኗል። ጸረ ህዝብ አዋጆችን ለመሻር ሆነ ሁሉን የፖለቲካ አስረኞች ለመፍታት ሙስና ያቆሸሻቸውን ወያኔዎች ለማሰርና ገንዘባችንን ለማስመለስ ለመጣር የወያኔ ኢህአዴግን ስርዓት የሚነዱ ወሳኝ እርምጃዎችን ለመውሰድ ጊዜ ነበር። አልፏልም። ገኛው ፓርላማ ተብዬ ተቋም ለወያኔ ወንጀለኞች ምህረት የሚያሰጥ ህግ ሲያወጣ ይህን ሁሉ ያደርግ ዘንድ ያው መታዘዝና ማድረግ ይችል ነበር። ያልሆነው አዲሱ ሹምና ጓደኞቹ ለመሰረታዊ ለውጥ የመጡ ሳይሆኑ ስርነቀል ለውጥ ትግል ያደናቅፉ የተመረጡ በመሆናቸው ያለውን ግፈኛ ፍራት በተወሰነ ደረጃ ጠግነው ሊያስቀጥሉ የተነሱ በመሆናቸው ነው። ሹሞቹ ራሳቸው በተደጋጋሚ የነገሩን የተናገሩት በመሆኑ አልሰማ ያሉት ጆሮዎች ይወቀሱ እንጂ አላወቅንም ነበር ማለቱ የሚያዋጣ አይሆንም። የሽግግር ሂደትና የሽግግር መንግስት መስረታ አማራጭ የላቸውም። የወያኔን አገዛዝ ከነቁስሉና ገፉልን ንቀጥል ፈላጊ እስካልሆን ድረስ ለዚህም ነው አዲሱ ሹም ዛሬ የተያዘውን መንገድና ምርጫ ትቶ በህዝብ ፍላጎት መሰረት መንቀሳቀስ ሞሰን ማበር ማስተባበር ቢመርጥ የተሻለ ይሆንለታል የምንለው ሹሙ በማያውቀው ታሪክ ሊዘልፈን ሲሞክር የተደመጠ በመሆኑ እሱም አጫፋሪዎቹም የተመከሩን ድምጽ ያዳምጣሉ የሚል ከባድ ግምት ባይኖረንም መባል ያለበትን አስመዝግበን መገኘቱ ታሪካዊ ብሔራዊ ግዳጃችን ነው። ሁሉም የፖለቲካ ስረኞች ይፈቱ። ጸረ ህዝብ አዋጆች ይሻሩ። የሽግግር ሂደት ሁሉን አቀፍ በሆነ መንገድ ይጀመር። ኢትዮጵያዊነት የበላይነቱ ይጣበቅ። ከሁሉም በፊት ግን ወያኔ የጫረውን የደም መፋሰስ ለማስቆምና የጠባብ ጽንፈኞችን እንቅስቃሴ ለመግታት ትኩረት ሰጥቶ መንቀሳቀስ የግድ ይሆናል። ለአረመኔው መለስ ዜናዊ ሞት ራስን ከመድፋት የሚቀድም ግዳጅ ነው። ይህን ስንል አዲሱ ሹምና ጓደኞቹ የተኩራሩበት የበላይነት እየተነነ መሆኑን ስተንም አይደለም። ወያኔ ቀስ በቀስ ቁስሉ ያገገመ በገዋ ላይ ተንሳፎ ሲዋርቅ የከረመውን ሹም ወደሚፈልጉት አዘቅት ሊያወርዱት መድረሳቸውን ሁሉም ዜጋ ሊገነዘበውና የወያኔን የበላይነት ለማክሸፍ መነሳት ይገባዋል እንላለን። ወገንን በመጨፍጨፍ ግን የወያኔን እቅድ እናሟላለን እንጂ ፋይዳ አናገኝም። ጥላቻና ድፍረታችን ወያኔን በማስወገድ ላይ መሆን አለበት። ወያኔም ስንል ሁሉን የትግራይ ተወላጅ ከወያኔ አንድ አድርጎ መነሳቱም መደምደሙም ስህተት መሆኑን መገንዘብ አለብን። የህዝብ ድጋፍን ያጣ በስልጣን ሊቀመጥም ሊቆይም የሚችል አይደለም። የህዝብ ድጋፍ ደግሞ ከግርግር ድጋፍና ከመንጋ ሃይሃይታ የተለየ ነው። በመሆኑም የሽግግርን ሂደት በማስፈን የህዝብን ዘላቂና ጽኑ ድጋፍ ማግኘቱ ላይ ቢተኮር ይጠቅማል ብለን እንመክራለን። ከገደሉ አፋፍ ላይ ነን። ወደ ኋላ ጎትቶ ሊያድነን የሚችለው የህዝብ ክንድና የህዝብ ድጋፍ ብቻ ነው። ኃይል የህዝብ ነው እንዲሉ ወደ አምባገነንነት መጓዙ ለወያኔ ያመቻል? አይሳካም፣ ግን ህዝብን ያርቃል። ጸረ ወያኔ ትግላችን ሳይደናቀፍ ይቀጥል። ህዝባዊ መንግስት ለኢትዮጵያ ህዝብ።